ወሊን ድሬ አል ምትኩ ፍቃዱ
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 12 2015 ዓ.ም ምረት ዝግጅታችን ጀመረ። በአማራ ክልል አንዳንድ አካባቢዎች በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጥ መቀጠሉ ተሰምቷል።
ዛሬ ሰው ልዙንም እያዘለ መጫትም የለትም መጫት ገበን መጫት ስራሱ እያንጠለጠሉ ጫካ ነው ያለው። አሁን ከተማ ህዝብ የሚባል የለም፣ ወጣት የሚባል የለም፣ አዛውንት የለም፣ መለኩሰው የለም፣ ወጥቷል።
ከማንና አካባቢ በአሁኑ ሰዓት ውጥረት ውስጥ ነው። ያው የተኩስ ድምፅ አለ እና ጩኸት በጩኸት ምናምን እያለ ያለ ድንጋጤ ላይ እና ፍርሃት ውስጥ ያለ ግማሹ ህብረተሰብ ወደ ገጠር እየፈለጠ ነው ያለው።
በአማራ ክልል በምስራቅና ምዕራብ ጎጃም ዞኖች ውስጥ ነዋሪ ከሆኑት መካከል የተወሰኑትን ምስክርነት ነው ቀንጭበን ያሰማናችሁ። ዝርዝሩ በምሽቱ ይደመጣል። በሌላ ዘገባ ደግሞ የፋኖ ታጣቂዎች በመንዲዳ ከተማ 8 ገበያተኞችን እንዳገቱም ተገልጿል። እኒና ሌሎች ቀጠናዊና ዓለም አቀፍ ዘገባዎች በምሽቱ ተካተዋል። እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ ይህንን ዝግጅት ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። አሉላ ከበደ ይቀጥላል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። መርማሪዎችና ጋዜጠኞች ወደ አማራ ክልል እንዲገቡ ተጠየቀ። የኒጀር መንግስት ግልበጣ መሪዎች ከሰመረላቸው በአፍሪቃ ዲሞክራሲ አበቃ መባሉ፣ እንዲሁም በሱዳን በዜጎች ላይ ለተፈጸሙ ጾታዊ ጥቃቶች የሰብአዊ መብት ተሟጋቾች የፈጥኖ ደራሽ ልዩ ኃይሉን በተለይ ተጠያቂ ያደረጉ የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። መርማሪዎችና ጋዜጠኞች ወደ አማራ ክልል እንዲገቡ ተጠየቀ። አማራ ክልል ውስጥ የአስቸኳይ ጊዜ አዋጅ ከተጣለ ወዲህ ተፈጽመዋል የተባሉ የመብት ጥሰቶችን መመርመር እንዲቻል ባለሥልጣናት ለገለልተኛ መርማሪዎችና ለመገናኛ ብዙሀን ያልተገደበ ፍቃድ በአፋጣኝ እንዲሰጡ ዓለም አቀፉ የመብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ጠየቀ። ክልሉ ውስጥ በኢትዮጵያ ብሔራዊ መከላከያ ኃይልና በታጣቂ የፋኖ ሚሊሻዎች መካከል እየተካሄደ ባለው ውጊያ መሃል ብርቱ ያላቸው የሰብአዊ መብት ጥሰቶች እየተፈጸሙ መሆናቸውን የሚጠቁሙ ሪፖርቶች እየደረሱ መሆኑን ቡድኑ ዛሬ አርብ ባወጣውና በድረገጹ ላይ ባሰፈረው ጽሑፍ አስታውቋል። በክልሉ ውስጥ ከዚህ ሳምንት የአየር ድብደባ መፈጸሙንና ብዙ ሲቪሎች መገደላቸውን፣ ፍኖተ ሰላም፣ ባህር ዳርና ሸዋሮቢት ውስጥ መደዳ ግድያ መፈጸሙን፣ የሰፋ ጉዳት መድረሱንም መገናኛ ብዙሃኑ መዘገባቸውን ያመለከተው አምነስቲ ኢንተርናሽናል ሁኔታው ምርመራ ሊደረግበት የሚገባ ነው ብሏል። ከዚሁ ጋር በተያያዘ አስተያየት የሰጡ የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ቀጠና ዲሬክተር ታይገር ቻጉታ አማራ ክልል ውስጥ የሰብአዊ መብቶች ጥሰቶች እየተፈጸሙ መሆናቸውን የሚናገሩ አቤቱታዎችን ተከትሎ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተቋቋመው በኢትዮጵያ የሰብአዊ መብቶች ጉዳዮች ባለሙያዎች ኮሚሽንና ሌሎችም ገለልተኛ መርማሪዎች እንዲሁም ነጻ የመገናኛ ብዙሀን በጥልቀት መመርመር እንዲችሉ የኢትዮጵያ መንግስት ያልተገደበ ፍቃድ መስጠት አለበት ማለታቸውን የቡድኑ ጽሑፍ ጠቁሟል። ዲሬክተሩ አክለውም መንግስትና የጸጥታ ኃይሎች ሰብአዊ መብቶችን ማክበርና መጠበቅ አለባቸው ብለዋል። ባለፈው የሐምሌ ወር ሐምሌ 28 2015 ዓ.ም የወጣው የአስቸኳይ ጊዜ አዋጅ ለመንግስቱ ከቁጥጥር ውጭ የሆነ አቅም የሚሰጠው እንደሆነ የጠቆሙት ቻጉታ አሁን ጊዜው ዓለም አቀፍና አህጉራዊ አካላት በኢትዮጵያ ላይ የሚያደርጉትን ክትትል የሚያላሉበት አይደለም ማለታቸውን የአምነስቲ ጽሑፍ አመልክቷል። ባለፈው ሳምንት ማክሰኞ ነሐሴ 2 በፓርላማ የጸደቀው የአስቸኳይ ጊዜ አዋጅ መንግስት ተጠርጣሪዎችን ያለ ፍርድ ቤት ትእዛዝ የመያዝ፣ የሰዓት እላፊ ገደብ የመጣል፣ ከቦታ ቦታ የመንቀሳቀስ መብትንና የመሰብሰብ ነጻነትን የመገደብ ሰፊ ስልጣን የሚሰጠው ነው። የአስቸኳይ ጊዜ አዋጁ በተጨማሪም ክልሉን በሀገሪቱ የደህንነት ጉዳዮች ኃላፊ በሚመራው ለጠቅላይ ሚኒስትሩ በቀጥታ ተጠሪ በሚያደርገው የአስቸኳይ ጊዜው ማዘዣ ማዕከል ስር እንዲውል የሚያደርግ መሆኑን አምነስቲ ኢንተርናሽናል ዝርዝሯል። ለዚህ የዛሬ የአምነስቲ መልእክት የኢትዮጵያን መንግስት ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ይሁን እንጂ የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ባለፈው ሳምንት አርብ በሰጡት መግለጫ መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል እንዳለው አስታውቀው የአማራ ክልል ግጭት በሰላም እንዲፈታ ከተፈለገ ግን ጽንፈኛና ዘራፊ ያሉትን አካል ትጥቅ ፈቶ ወደ ተዘጋጁለት ካምፖች መግባት ይኖርበታል ማለታቸው ይታወሳል። በሱዳን በዜጎች ላይ ለተፈጸሙ ጾታዊ ጥቃቶች የሰብአዊ መብት ተሟጋቾች የፈጥኖ ደራሽ ልዩ ኃይሉን በተለይ ተጠያቂ አደረጉ። አንድ ዓለም አቀፍ የሰብአዊ መብት ተሟጋች ቡድን በተባበሩት መንግስታት ዓለም አቀፍ ድርጅት ባለሙያዎችና በየበኩላቸው ባወጣዎች መግለጫዎች ሁከት ባልተለየው የምዕራብ ዳርፉር ግዛት ፈጽመዋል ባላቸው በሴቶች ላይ የተነጣጠሩ ጥቃቶች በተለይ የሱዳኑን ፈጥኖ ደራሽ ልዩ ኃይል ወንጅሏል። በሀገሪቱ ጦርና በተቀናቃኙ ፈጥኖ ደራሽ ኃይል መካከል በተቀሰቀሰውና አምስተኛ ወሩን በያዘው ግጭት ቡድኑ አረብ ያልሆኑ ዜጎች በሚኖሩበት የምዕራብ ዳርፉር ክልል በሴቶችና በልጃገረዶች እንዲሁም በማህበረሰብ አንቂዎች ላይ የተነጣጠሩ ጥቃቶችን መፈጸሙን ዋና መቀመጫውን በኒውዮርክ ያደረገው ሂውማን ራይትስ ዎች በትላንትናው ዕለት ይፋ አድርጓል። የመብቶች ተሟጋቹ ቡድን አክሎም ግጭቱ ከተቀሰቀሰበት ካለፈው የሚያዝያ ወር አንስቶ እስከ ሰኔ ወር አጋማሽ በነበረው ጊዜ ውስጥ ቁጥራቸው 78 የሚደርሱ ሴቶችና ልጃገረዶች ላይ አስገድደው የመድፈር ጥቃት መፈጸሙን መዘገቡ አመልክቷል። ልዩ ኃይሉና አጋር ሚሊሻዎቹ በተለይ የአረብ ዝርያ በሌላቸው አፍሪካውያን ማህበረሰብ አባላት ላይ በተነጣጠረ ጥቃታቸው በዳርፉር እየተካሄደ ያለው ውጊያ የጎሳ መልክ እየያዘ መምጣቱንም የተባበሩት መንግስታት ድርጅት ባለስልጣናት ባለፈው የሰኔ ወር ባወጡት መግለጫ ማስጠንቀቃቸው ተዘግቧል። ጃንጃዊድ በመባል የሚታወቁት በሱዳን መንግስት የሚደገፉ የአረብ ሚሊሻዎች እንደ አውሮፓውያን ዘመን አቆጣጠር በ2000ዎቹ መጀመሪያ ግድም በፈጸሙት መጠነ ሰፊ ግድያ፣ ያስገድሮ መድፈርና ሌሎች አሰቃቂ ድርጊቶች ሲከሰሱ ዳርፉር የዘር ማጽዳት ወንጀል የተፈጸመባት ግዛ ሆና መቆየቷ የሚታወስ ነው። የኒጀር መንግስት ግልበጣ መሪዎች ባለድል ከሆኑ በአፍሪካ ዲሞክራሲ ያበቃለት ሲሉ አንድ ታዋቂ የዚያች ሀገር የፖለቲካ ሰው ተናገሩ። የኒጀሩን ፕሬዚዳንት መሐመድ ባዙምን የገለበጧቸው ኃይሎች በዚሁ ከቀጠሉ ሁኔታው ለክልሉና ለመላው አህጉሪቱ ዲሞክራሲና ጸጥታ አደጋ ይደቅናል ሲሉም የባዙም የፖለቲካ ፓርቲ ከፍተኛ ባለስልጣን አስጠንቅቀዋል። የኒጀር ዲሞክራሲና ሶሻሊዝም ፓርቲ ምክትል ዋና ጸሐፊ ባቡካር ሳቡ ለአሶሲየትድ ፕሬስ በሰጡት ቃል ባዙም በፕሬዚዳንታዊ ዘብ አባላት በኃይል ከስልጣን ከገለበጧቸው ጊዜ ጀምሮ በቁም እስር ላይ እንደሚኖሩ ወይም እንዳሉ ገልጠዋል። ባለስልጣኑ ትናንት ሐሙስ በሰጡት ቃለ ምልልስ አስከትለውም ኒጀር ውስጥ እየሆነ ያለው እንዲቀጥል ከተፈቀደ በአፍሪካ የዲሞክራሲ ነገር አበቃለት ብለዋል። ዛሬ የምናደርገው ትግል እንዲህ ያለው ድርጊት የአገራችንን እጣ እንደማይሆን የምንጋረጥበት የምናረጋግጥበት ይሆናል ማለታቸውን አሶሲየትድ ፕሬስ ጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የኢትዮጵያ ኮሌራ ወረርሽኝ ወቅታዊ መረጃዎችን ይፋ አደረገ። በጤና አቅርቦቱ ረገድ በኦሮሚያ፣ በሲዳማ፣ በደቡብ፣ በሶማሌ ክልሎች የተከሰተውን የኮሌራ ወረርሽኝ ለመከላከል የሰብአዊ እርዳታ ሰጪዎች የሕክምና አቅርቦቶችን፣ የሎጂስቲክስ ድጋፍና በአደጋ ተጋላጭነት ላይ ያተኮሩ ግንኙነቶች አቅርቦት በማሟላት ላይ መሆናቸውን የመንግስታቱ ድርጅት አመልክቷል። ድርጅቱ ብሔራዊ ባለስልጣናትን ዋቢ አድርጎ በሰጠው በዚህ መግለጫው በሐምሌ ወር መገባደጃ ከወረርሽኙ ጋር በተዛመደ ሕይወታቸው ያለፈውን 212 ሰዎች ጨምሮ ከ16800 በላይ ሰዎች ለኮሌራ መጋለጣቸውን ዘርዝረዋል። ወባን በተመለከተም እንደ አውሮፓውያን የዘመን አቆጣጠር እስከ ሐምሌ 30 በነበረው ጊዜ ውስጥ በሀገሪቱ 1.7 ሚሊዮን ሰዎች በወባ እንደተያዙና 200 ሰዎች በበሽታው ሳቢያ እንደሞቱ ተመልክቷል። የተመጣጠነ ምግብ ጉዳይን በሚመለከት ከ30 የሚበልጡ የመንግስታቱ ድርጅት መስሪያ ቤቶችና ሌሎችም አገር አቀፍና ዓለም አቀፍ አጋር የሆኑ መንግስታዊ ያልሆኑ ድርጅቶች በተመጣጠነ ምግብ ረገድ ላለው ችግር በሚሰጠው ምላሽ እያገዙ መሆኑን አውስቷል። ችግሩ አፋር፣ አማራ፣ ኦሮሚያ፣ ሲዳማ፣ ደቡብ ምዕራብና ትግራይን ጨምሮ በበርካታ የአገሪቱ ክልሎች አሁንም አሳሳቢ እንደሆነ አመልክቷል። በመጨረሻም መርዝ ያዘለ ደብዳቤ ለትራምፕ በመላክ የተወነጀሉት ካናዳዊቷ እስር ቅጣት ተፈረደባቸው። አንዲት የካናዳዊት በጊዜው የዩናይትድ ስቴትስ ፕሬዚዳንት ለነበሩት ዶናልድ ትራምፕ ራይሲን የተባለ መርዝ በውስጡ ያዘለና ዛቻ የሰፈረበት ደብዳቤ ወደ ዋይት ሀውስ በመላካቸው በትላንትናው ዕለት 22 ዓመታት የሚጠጋ የእስር ቅጣት ተፈርዶባቸዋል። የ56 ዓመቷ ፓስካል ፌሪዬ ለትራምፕና ቴክሳስ ክፍለ ግዛት ውስጥ ለሚገኙ የፖለቲካ ባለሥልጣናት በላኳቸው ደብዳቤዎች የባዮሎጂካዊ የጦር መሳሪያ ክልከላ ሕጎችን በመተላለፍ ጥፋተኛ መሆናቸውን አምነው ቃላቸውን ሰጥተዋል። ተከላካይ ጠበቃቸው ዩጂን ኦም በትላንትናው ዕለት በሰጡት አስተያየት ፌሬ ከፈረንሳይ የመጡ ስደተኛ መሆናቸውን፣ የከፍተኛ ትምህርት ተከታትለውም በምህንድስና የሁለተኛ ዲግሪ ማግኘታቸውን፣ እንዲሁም ሁለት ልጆች ያለ አባት የሚያሳድጉ እናት መሆናቸውን ጨምረው ተናግረዋል። በ262 ወራት እስራት እንዲቀጡ የፈረዱባቸው የዩናይትድ ስቴትሱ የከፍተኛ ፍርድ ቤት ዳኛ ዳቢኒ ፍሬዴሪክ በፌሪዬ የቅጣት ማቅለያ ስምምነት ላይ በሰፈረው መሰረት ከእስር እንደተለቀቁም ከሀገር እንዲወጡ የሚጠይቅ ቅጣት ጨምረው በይነዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላን ለዓለም ዜናዎቹን አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ነሐሴ 12 2015 ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም ዛሬ ምሽት አብረውን አሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛል። የጽሑፍ ወይንም የድምፅ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ዘገባ እንሻገር። አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ ተመልሰው መደበኛ እንቅስቃሴ ቢጀምርም በምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ የጨረቃ አካባቢና በምስራቅ ጎጃም ዞን ማሻከል ወረዳ አማኑኤል ከተማ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጥ እየተካሄደ እንደሚገኝ ነዋሪዎች ለአሜሪካ ድምፅ ገልጸዋል። በተኩስ ልውውጡ በሰላማዊ ሰዎች ላይ ጉዳት መድረሱን ነዋሪዎች አክለው ተናግረዋል። በሌላ በኩል ግጭቱ የሰብአዊ እርዳታንና በቅርቡ የተከሰተውን የኮሌራ ወረርሽኝን ለመቆጣጠር የሚደረገውን ጥረት እንዳስተጓጉለው የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ አስታውቋል። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
ሰሞኑን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በትጥቅ የተደገፈ ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆነ የአማራ ክልል አንዳንድ አካባቢዎች ነዋሪዎችና የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ሲገልጹ የቆዩ ቢሆንም በአንዳንድ አካባቢዎች ግን በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ እየተካሄደ መሆኑን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ አንድ ግለሰብ በመኖሪያ አካባቢያቸው በምዕራብ ጎጃም ዞን ደንበጫ ወረዳ በግምት 7 ኪሎ ሜትር ርቀት ላይ በምትገኘው የጨረቃ በተባለችው ከተማ ትላንት ሐሙስ ከምሽቱ 10 ሰዓት ጀምሮ ከፍተኛ የተኩስ ልውውጥ እንዳለ ገልጸዋል።
በየርሳው ላይ ሲገቡ እየመቱ ነው የገቡ። ከዛ ተኩስ ተጀመረ። የእኛው ሰው ለምን ትመጣላችሁ በሚል ተኩስ ተጀመረ። ያው ሬሳ እስካሁን ያልተነሳለ ያልተነሳለ አስከሬኑ ገና ያልተነሳለ። መከላከያ እዚያው ላይ ጠምዶ ሆነ እየጠበቀ ነው። አስከሬኑ አልተነሳም ገና።
አሁን አይሰማሽም? ተኩስ
ይኸው ዲሽቃ እየተኮሱ ነው።
ይኸውልሽ
የለም ማን ያንሳ። ምናልባት ነገ ከተረጋጋ ነገ ሊነሳ ይችላል እንጂ ዛሬ ሰው ልዙንም እያዘለ መጫትም የለትም መጫት ደመ መጫትስ ራሱ እያንጠለጠሉ ጫካ ነው የለም። አሁን ከተማ ህዝብ የሚባል የለም፣ ወጣት የሚባል የለም፣ አዛውንት የለም፣ መለኩሰው የለም፣ ወጥቷል።
ሌላው የምስራቅ ጎጃም ዞን አማኑኤል ከተማ ነዋሪ መሆናቸውን በስልክ የነገሩን ግለሰብ ከትላንት 7 ሰዓት ጀምሮ ከፍተኛ የተኩስ ድምፅ እንዳለ ጠቁመዋል።
አማኑኤልና አካባቢ በአሁኑ ሰዓት ውጥረት ውስጥ ነው። ያው የተኩስ ድምፅ አለ እና ጩኸት በጩኸት ምናምን እየሆነ ያለ ድንጋጤ ላይ እና ፍርሃት ውስጥ ያለ ግማሽ ህብረተሰብ ወደ ገጠር እየፈለገ ነው ያለው። ተኩስ ልውጥ አለ።
በማንና በማን መካከል?
ያው እነሱ ፋኖ ነው በሚሉት የኛ ህዝቡ ነው እያሉ ነው ምናምን። በህዝቡ ላይ ነው ተኩስ የከፈተበት። ያው መከራከል ሻ በመድፍ በታንክ ነው ባህል ከተማ ላይ ነው ያለ ድርጅት እያደረገዋል።
ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። አማራ ክልል ውስጥ ወደ ተኩስ የዘለቁት የመከላከያ ሰራዊትና የፋኖ ታጣቂዎች ውጊያ በአፋጣኝ አቁመው ለሰላማዊ ውይይት እንዲቀመጡ ትላንት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጥሪ ማቅረባቸው ይታወሳል። በዛሬው ዕለት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አባ ማትያስ በአማራ ክልል እያገረሸ ያለው የእርስ በርስ ጦርነት አስደንጋጭና አሳዛኝ መሆኑን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ በፌስቡክ ገጹ ዛሬ ነሐሴ 12 2015 ዓ.ም ላይ ባወጣው የፓትርያርኩ መልእክት በአራቱ ማዕዘን ነፍጥ አንስታችሁ ያላችሁ በሙሉ ያነገባችሁትን ገዳይ መሳሪያ አውርዳችሁ ለሰላምና ለእርቅ ቅድሚያ በመስጠት ለአንዲት ሀገራችሁ ህልውና ተገዥ እንድትሆኑ፣ መንግስትም ልበሰፊ ሆኖ ሁሉንም ለውይይት እንዲሰበስብ በጽኑ እንለምናለን ብለዋል። ደብዳቤው አክሎም የሀገር ሽማግሌዎች ጣልቃ ገብተው ልጆቻቸውን እንዲመክሩና እንዲያስታርቁ ጠይቀዋል። በውጭ የሚኖሩ ኢትዮጵያውያንም ለሰላም ጥረት እንዲያደርጉ ጥሪ አቅርበዋል። በሌላ በኩል የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ትላንት ባወጣው ሪፖርት በአማራ ክልል የቀጠለው የጸጥታ ችግር ለኮሌራ ወረርሽኝ ምላሽ ለመስጠት የሚደረገውን ጥረት ጨምሮ በክልሉ በሚካሄዱ የሰብአዊ ድጋፍ እንቅስቃሴዎች ላይ ተጽዕኖ ማሳደሩን አመልክቷል። በአማራ ክልል በተከሰተው የኮሌራ ወረርሽኝ ከሐምሌ ወር መጨረሻ አንስቶ አንድ ወር ባልሞላ ጊዜ ውስጥ ብቻ በ20 ወረዳዎች 2304 ሰዎች መያዛቸውንና ከእነዚህ ውስጥ 37 ሰዎች መሞታቸውን ሪፖርቱ ጠቁሟል። ከእነዚህ ውስጥ አብዛኛዎቹም የወረርሽኙ ዋና ማዕከል በሆነችው የቋራ ወረዳ እንደሚገኝም ጠቅሷል። ባለፉት ሳምንታት በአማራ ክልል የተከሰተው ግጭት ከአንድ ዓመት በፊት ከተጠናቀቀውና 2 ዓመታት ከፈጀው የሰሜን ኢትዮጵያ ጦርነት ገና ያላገገሙ ሰላማዊ ሰዎችን ፈተና ሊያባብሰው ይችላል ብሏል ሪፖርቱ። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ ሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። አስቴር እናመሰግናለን። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ነአ ወረዳ የመንዲዳ ነዋሪዎች የሆኑ 8 ሰዎች በፋኖ ታጣቂዎች እንደታገቱ ቤተሰቦቻቸው ተናግረዋል። ታጋሾቹ ትናንት ገበያ ውለው የተመለሱ የነበረ ሰላማዊ ሰዎች እንደሆኑ አስተያየት ሰጪዎች ገልጸዋል። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ሄልዬ ሁኔታው አሳሳቢ ነው ብለዋል። በአካባቢው የሚንቀሳቀሰው የፋኖ ታጣቂዎች በበኩላቸው 8ቱን ግለሰቦች በቁጥጥር ስር እንደዋሏቸው ተናግረዋል። የአሜሪካ ድምፅ ያነጋገረው አንድ የፋኖ ታጣቂ አባል እንደሆነ የገለጸ አስተያየት ሰጪ ግለሰቦቹ የተያዙት የስለላ ስራ በመስራት ላይ እያሉ ነው ብሏል። ሆኖም ማጣራት የምንፈልገውን ጉዳይ እንዳጠናቀቅን መንገድ ከተከፈተ ያለ ቅድመ ሁኔታ እንለቃቸዋለን ሲሉም አክሏል። ኬኔዲ አባተ ዝርዝሩን ይነግረናል።
እገታው የተፈጸመው ትናንት ነሐሴ 11 ቀን 2015 ዓ.ም በኦሮሚያ ክልል አቢቹና ነአ ወረዳ በሚገኝ አንድ የገበያ ስፍራ ውለው በተለምዶ አይሱዙ ቅጥቅጥ ተብሎ በሚታወቅ መለስተኛ የህዝብ ማመላለሻ ተሽከርካሪ ወደ ወረዳው ዋና ከተማ መንዲዳ በመመለስ ላይ እያሉ መሆኑን የታጋጭ ቤተሰቦች ገልጸዋል። በአማራ ክልል ሰሜን ሸዋ ዞን በሚገኘው ሲያደብርና ዋዩ ወረዳ ባሉ የፋኖ ታጣቂዎች ታገቱ ከተባሉ ሰዎች መካከል ባለቤታቸው እንደሚገኝ የገለጹ አንዲት አስተያየት ሰጭ ስለ ሁኔታው ለአሜሪካ ድምፅ አስረድተዋል።
አባ መናፊ የሰፍች ስማጋላ መንዲደጅራል
ከታገቱት ውስጥ አንዱ ባለቤቴ ነው። እኛ የመንዲዳ ከተማ ነዋሪ ነን። 3 ልጆች አሉን። አሁን ባለኝ መረጃ እነዋሬ ከተማ ታስረው እንዳሉ ነው። ትላንት ለገበያ ወደ ጅማታ ሄደው ሲመለሱ ነው በታጣቂዎቹ የታገቱት። እኛ ደግሞ ጅማታ የሚታረስ መሬት አለን። ባለቤቴ እዛ ለስራ ሄዶ በመኪና ተሳፍሮ እየተመለሰ 4 ኪሎ ሜትር ሲቀራቸው ነው የተያዙት። ባለቤቴ በስልክ እየደረሰ መሆኑን ነግሮኝ 10 ደቂቃ ሳይሞላ ነው የእጅ ስልኩ የተዘጋው።
ሌላ አስተያየት ሰጭ ደግሞ
ኮንኮላተኒስ ከኔው ቡሌስ ኪያቲ አጉያ ከሌሳ ደባጂ ማታ ከንጀረም ቱራ ገራ መንዲደቲ
መኪናው ይወንድሜ ነው። ትላንትና ከጅማታ ገበያ ተነስተ ወደ መንዲዳ ከተማ ሲጓዝ ነበር። መንዲዳ ከተማ ሳይደርስ መገንጠያ ተብሎ የሚታወቅ ቦታ ላይ የተደራጁ የፋኖ ቡድን አባላት አካባቢው ላይ ተጠብቀው ተሳፋሪዎችን እስከነ መኪናው አግተው ወደ አማራ ክልል በሲያደብርና ዋይ ወረዳ እንዋሪ የምትባል ከተማ ወስደው አሰሯቸው ነው የተባልነው። እሱንም አንድ ልጅ ነው በእጅ ስልኩ መልእክት የላከው።
የወረዳው ኮሙኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልየም እገታው መፈጸሙን ተናግረው ይህ የእገታ ድርጊት ቀጣይነት ሊኖረው እንደሚችል ስጋታቸውን ገልጸዋል።
በአብቹና ኛአ ወረዳ ውስጥ ከምትገኘው ጅማታ ገበያ ወደ መንዲዳ በመኪና ሲጓዙ የነበሩ ተሳፋሪዎችን ታጣቂዎቹ እስከነ መኪናቸው አግተው ወስደዋል። እናም አሁን በእንዋሪ ከተማ ታስረው ይገኛሉ። ነገር ግን የመንግስት መዋቅር በወረዳው ስለሌለ ማንንም ለማግኘት አልቻልንም። ታጣቂዎቹ በአካባቢው ስለሚንቀሳቀሱ አሁንም ተጨማሪ ጥቃት እንዳይፈጽሙ ስጋት አለን። የፌደራል መንግስት ጣልቃ ካልገባ አሳሳቢ ነው።
በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች አባልነን ያሉ አስተያየት ሰጪዎች ከአጎራባች የኦሮሚያ ክልል ተነስተው በተሽከርካሪ በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋይ ወረዳ ሲንቀሳቀሱ የነበሩ ሹፌሩን ጨምሮ 8 ሰዎች መያዛቸውን አረጋግጠዋል። ይሁን እንጂ እነዚህ ግለሰቦች የተያዙት የአፈር ማዳበሪያ በመሸጥ ስም መረጃ በማሰባሰብ ላይ እያሉ ነው ሲል አንድ የአካባቢው ፋኖ ታጣቂ አባል መሆኑን የገለጸና ባለፈው ረቡዕ ነሐሴ 10ም በሌላ ጉዳይ አስተያየቱን ሰጥቶን የነበረ ግለሰብ ለአሜሪካ ድምጽ ተናግሯል።
ከኛ የነበረው የፋኖ አባሎች ምሽቁ ስክጭ ብለው ነበር። ህዝቡ አለቀሰ። በቃ ማለት ከመንዲዳ እየተመላለሱ ማዳበሪያ ለገበሬው እያከፋፈሉ ነው። ከዛ የሚመጣው ማዳበሪያ ግን በ20 ሺህ ብርና 30 ሺህ ብር እየተሸጠ ነው። ስለዚህ ቅኝት ላድርግ ብሎ ከምሽግ ተነስቶ የእኛ አባሎች ቼክ እያደረጉ ነበር፣ ቅኝት እያደረጉ ነበር መንገዱን ማለት ነው። በዛ ሰዓት ግን ምን ተደረገ? ከዛ የወጡ ትእዛዝ ተልኮ ተሰጥቷቸው ማዳበሪያ ሲያከፋፍሉ የነበሩ ነጋዴዎችን የጫነ መኪና ወደ 7 ከ8ኛ ማለት ነው ገብቶ አማራ ክልል ውስጥ ቅኝት እያደረገ ነበር። በዛ ሰዓት ያንን ማዳበሪያ በሚያከፋፍልበት ቅኝት በሚያደርግበት ምን ያህል ሰራዊት አለ እያለ መረጃ በሚሰበስብበት ሰዓት የእኛ ኃይሎች ይዘውታል። እኛ ጋር ይታሰሩት ማለት ነው። ማዳበሪያ ሲያከፋፍሉ ውለው ወደ መንዲዳ የሚባለው አካባቢ ሲንቀሳቀሱ የእኛ ልጆች ሄደው ቅኝት አድርገው ሲመለሱ አግኝተዋቸው ይዟቸዋል። ኪሳቸው ስንፈትሽ አንደኛው ከ350 ሺህ ብር በላይ ነበረው፣ አንደኛው ደግሞ 400 ምናምን ሺህ ብር ነበረው። ማዳበሪያ ሲያከፋፍል ሲሸጥሉ ማለት ነው። እና በዛ መሀል ላይ ቅኝት ሊያደርጉ የመጡ ልጆችን ይዘው ወደዚያ አንጥቷቸዋል። ይሄ አጸፋዊ እርምጃ አይደለም። እኛ ኃይሎች ግን ይዘው ምንም እውነት ነው ምን የእናንተ ሪፖርተር ቢሆን ስሬ ቢኖር ደስ ይለኛል። ምንም አይነት የአካል የሚሆን የንብረት የሚሆን 400 ሺህ ብር 300 ሺህ ብር እየያዙ አሉ። እስከዛ ብራቸው ጭምር ተቆጥሮ ለህዝባዊ ሰራዊቱ ሪፖርት ተደርጎ ተቀምጧል። ምግብ እየመገብ አንድ የተራበ የተያዘ አካል የለም። ምግብ እየመገብን በስነ ስርዓት ተንከባክበን አስቀምጠናቸዋል።
ስምንቱም ግለሰቦች ደህንነታቸው ተጠብቆ እንደሚገኝ የገለጸው አስተያየት ሰጪው በመንግስት ኃይሎች ተዘግቷል ያለው መንገድ ከተከፈተ ያለምንም ቅድመ ሁኔታ ይለቀቃሉ ብሏል።
እኛ ቅድመ ሁኔታ የለም። ሰላምና መንገዱ የሚከፈት ከሆነ እንለቃቸዋል። እነዚህ ሰዎች ጋር ችግር የለበት፣ ግለሰቦች ናቸው እኮ መንግስት አለ ብስግና አይደሉም። ከእነዚህ ሰዎች ጋር ችግር ስለሌለብን እንለቃቸዋል። ከእነሱ ጋር ያለብን ችግር የለም፣ አጣርተናል የምናጣራውን ነገር። ስለዚህ እነሱን ወደ ሀገራቸውና ወደ አካባቢያቸው ከዚህ በኋላ እንደዚህ አይነት ነገር እንዳይለመዳቸው አስተምረን እንለቃቸዋል። ግን ስንለቃቸውስ በምን መንገድ እንልቀቃቸው? መንገዱ ተዘግቷል።
መንገዱማ ክፍት ነው ብለው እየተንቀሳቀሱ አልነበር እንዴ?
መንገዱ ክፍት አይደለም። እኔ እንደነገር እኮ አንድም መኪና ከኦሮሚያ ክልል ተነስቶ አማራ ክልል እየገባ አይደለም። ይሄ ግልጽ ሊሆንልህ ይገባል። ከአማራ ክልልም ተነስቶ ኦሮሚያ ክልል እየገባ አይደለም። መንገዱ ዝግ ነው። ግን እነሱ የተያዙት በድብቅ መልኩ ሲንቀሳቀሱ ነው። የኛ ሰራዊት ከምሽት ተነስቶ አተሳሳ ሲያደርግ ያዛቸው። ለምን መጣችሁ ሲባሉ እንደዚህ አይነት ተልኮ ተሰጥቶናል፣ ማዳበሪያም እየሸጥን ነበር ብለው፣ ሌላ የተሰጣቸው ተልኮ ደግሞ በምትንቀሳቀሱበት አካባቢ ለገበሬው ማዳበሪያ እያቀረብን ነው ብላችሁ መረጃ ይዛችሁ ወደ እኛ ተመለሱ ነው የተሰጣቸው አላማ። ምን ያህል ሰራዊት አለ፣ ምን አይነት እንቅስቃሴ አለ፣ በቃ ብቻ ብዙ መረጃ ሰብስባችሁ ነው ተብለው ነው የተላኩት። ስለዚህ በዛ ሁኔታ ውስጥ ነው የያዝናቸው። ከዛ ውጭ ግን በእኛ በኩል የተወሰደባቸው እርምጃ የሚሆን ምንም ነገር የለም። ሁሉም በጤንነት አሉ። መኪናውም በስነ ስርዓቱ ህዝባዊ ኃይሉ ስር ነው ያለው። መንገድ በተከፈተ ሰዓት ልጆቹንም መኪናውንም የምንመልስበት ሁኔታ ነው ያለው። በእኛ በኩል ምንም ቅድመ ሁኔታ የለም። መንገዱ ብቻ ነው ቅድመ ሁኔታ። መንገድ ዝግ ሆኖ ምንም አይነት የተሽከርካሪ እንቅስቃሴ በሌለበት ሰዓት እነዚህ ሰዎችን ብቻ አሳልፈልን ልጠቅምችል የሆነ ቦታ ያለው ሊመታው ይችላል። ስለዚህ በእኛ በኩል ያለው ምንም እኔ አሁንም የምልህ መንገዱ ይከፈት እኛ ጋር ያዝናቸው እንለካለን፣ ያለ ቅድመ ሁኔታ ያለ ምንም ጥያቄ ማለት ነው።
በሌላ በኩል መንገዶቹ ተዘግተው የሚገኙት ጽንፈኛና ዘራፊ ብሎ በሚጠራቸው ታጣቂዎች እንደሆነ መንግስት በተደጋጋሚ መግለጹ ይታወቃል። ይህም የአፈር ማዳበሪያን ጨምሮ ለአርሶ አደሩ የተለያዩ ግብአቶችን ለማቅረብ የሚደረገውን ጥረት እንዳደናቀፈ ነው የሚገልጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ የተሰኙ ሁለት አዲስ ክልሎች በአርባ ምንጭና በወልቃይት ከተማ ተመሰረቱ። በአርባ ምንጭ ከተማ የተመሰረተው የደቡብ ኢትዮጵያ ክልል ሲሆን የክልሉ ርዕሰ መስተዳድር መቀመጫ ደግሞ ወላይታ ሶዶ ሆኖ ተመርጠዋል። የክልሎቹ መስራች ጉባኤተኞች የክልሎቹን ህገ መንግስት አጽድቀዋል። የሁለቱ ክልሎች የሥራ ቋንቋ አማርኛ እንዲሆንም ተወስኗል። ዝርዝሩን ዮናታን ዘብዴው ያሰማናል።
የደቡብ ክልል ምክር ቤት ክልሉ ለሁለት ተከፍሎ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ በምት እንዲከፈል ሐምሌ 29 ቀን 2015 ዓ.ም ባሳለፈው ውሳኔ መሰረት ዛሬ አርብ በአርባ ምንጭና በወልቂጤ ከተማዎች በተናጥል ክልሎችን እንደመሰረቱ የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤት የህገ መንግስት ጉዳዮች ኃላፊ ወልተ ቢቴም የክልሉን ሁኔታ ከግምት ውስጥ ያስገባ ህገ መንግስት እንደረቀቀም ተናግሯል።
እናንተ ከነበረው ህገ መንግስት በድክመት የሚነሱ ነገሮችን ወደ ጥንካሬ በመቀየር በመተውም ደግሞ ጠንካራ ሲከድ የነበሩትን ደግሞ ያን አጠናክሮ ሁሉ ነገር ታይቶ ነው ረቂቁም እየተዘጋጀ የመጣው ማለት ነው።
በአርባ ምንጭ ከተማ የተመሰረተው የደቡብ ኢትዮጵያ ክልል ህገ መንግስት አጽዳቂ ኮሚሽን ለጉባኤው ያቀረበው የህገ መንግስት ረቂቅ በአስር ተቃውሞ በሁለት ድምፅ ተአቅቦ በአብላጫ ድምፅ ጸድቋል። ለደቡብ ኢትዮጵያ ክልል ወላይታ ሶዶ የርዕሰ መስተዳድሩ መቀመጫ እንዲሆን ሲመረጥ አርባ ምንጭ፣ ዲላ፣ ሳውላ፣ ጂንካና ካራት ለዋና ከተማነት ተመርጧል። በአዲስ የተደራጀው ማዕከላዊ ኢትዮጵያ ክልል ሰባት ከተሞች እንዲኖሩት በጸደቀው ህገ መንግስት ላይ ተደንግጓል። ሆሳና የክልሉ ርዕሰ መስተዳድር መቀመጫ ሆኖም ቡታጅራ፣ ወልቂጤ፣ ወራቤ፣ አላባ ቁልቶ፣ ዱራምና አሳጃ ከተሞች ደግሞ ለማዕከላዊ ኢትዮጵያ ክልል ተመረጡ ሰባት ማዕከላዊ ከተሞች እንደሆኑ ታውቋል። የሁለቱም ክልሎች የስራ ቋንቋ አማርኛ እንደሆነም ተወስኗል። ዳሩ ግን የከተሞች ምርጫ በልዩ ልዩ ዞኖች ተቃውሞ እያስነሱ ይገኛሉ። ዛሬ በወልቂጤ ከተማ የተካሄደ በሚገኘው የክልሉ ምስረታ የከተማ ነዋሪዎች ደስተኛ እንዳልሆኑና አብዛኛው ነዋሪ ከቤታቸው እንዳልወጡ አንድ የከተማ ነዋሪ ተናግሯል።
ህዝቡን ተቀባይነት አላገኘም። ህዝብ የሚፈልገው ነገር አይደለም። ሁሉም ባለበት አቁርፎ ነው ያለው። የተወሰነ ከሽማግሌ የተወሰነ በጣም ጥቂት አለ። ህዝቡ ዘንድ ተቀባይነት አላገኘም። አቁርፎ ነው ያለው። ወጡ አቀባበል ያደረገን የለም። አብዛኛው ሰው ቤቱ ገብቶ ቁጭ ብለዋል። ያው እነሱ ወደ ስብሰባ አዳራሽ ከገቡ በኋላ ማህበረሰቡ የተወሰነ ዝም ብሎ የመክፈት ድባብ ላይ አለ እንጂ ዋት ማን ወጥቶ የተቀበለ የለም።
የዞኑ የመንገድና የትራንስፖርት መምሪያ ኃላፊ አቶ ሙራር ከድር ግን ተቃውሞው አሉባልታ ነው ይላሉም።
የውሸት ምንም አይነት እንቅስቃሴ እንደሌለ ከዚህ በፊት ፎቶ እየለቀቁ ምንም አይነት እንቅስቃሴ እንደሌለ አስመስለው የሚሰሩ አሉና በአጠቃላይ ያለው ሀቅ ያን ሳይሆን አሁን ያው በምታዩት መልኩ አጠቃላይ ፐብሊክ ሰርቫንቱ እንደምታዩት ወጥቶ እንግዳ ለመቀበል አጠቃላይ የከተማ በሁሉ ማህበራዊ መሰረት ላይ ያለው አካል ወጥቶ እንግዳ ለመቀበል በዝግጅት ላይ ነው ያለው። አጠቃላይ እዚህ ወልቂጤ ላይ ከላይ እስከታች ድረስ በልዩ ሁኔታ በድምቀት ነጋዴው ቤቱን በተለየ መልኩ ለንግድ እንቅስቃሴ ዝግጁ አድርጎ፣ ሆቴሎች በተለየ መልኩ ዝግጁ አድርጎ፣ የእንግዳ ማረፊያዎች በተለየ መልኩ ዝግጁ አድርጎ ብቻም አይደለም ሁሉም ከጫፍ እስከ ጫፍ ወጥቶ እንግዳ ለመቀበል በጉጉት ያለበት ሂደት ነው ያለው።
32 ብሔር ብሔረሰቦችን የያዘው የደቡብ ኢትዮጵያ ክልል 6 ዞኖችና 5 ልዩ ወረዳዎች አሉት። ማዕከላዊ ኢትዮጵያ ክልል ደግሞ 5 ዞኖችና 1 ልዩ ወረዳ ይኖረዋል። የክልሎቹ ፕሬዝዳንትና የቢሮ ኃላፊዎች ምርጫ በነገው ዕለት ይካሄዳል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም
ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ መስፋፋትና በዶላር መገበያየትን መቀነስ አጀንዳው እንደሚያደርግ ስለሚጠበቀው የብሪክስ ጉባኤ ይነግረናል። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካን ያቀፈው በእንግሊዝኛው መጻረው ቃል ብሪክስ ተብሎ የሚጠራው ቡድን ዓመታዊ የመሪዎች ጉባኤውን በመጪው ማክሰኞ ጆሃንስበርግ፣ ደቡብ አፍሪካ ውስጥ ይከፍታል። እስከ ሐሙስ በሚዘልቀው ጉባኤ ከሚቀርቡ ዋና ዋና አጀንዳዎች መካከል አዳዲስ አባላትን የመጨመር ጉዳይ እንደሚኖርበትም ይጠበቃል። የቪኦኤ ዘጋቢ የሆነችው ካት ብራትሌት በዚህ ዝግጅት ዙሪያ ባለሙያዎችን አነጋግራ ያጠናቀረችውን ዘገባ ቆንጅታዬ ታሰማናለች።
ላይላዩን ሲታይ የብሪክስ አባል ሀገሮች ይህ ነው የሚባል የጋራ ወይም የሚያመሳስል ነገር የላቸውም። ብራዚልና ህንድ እንዲሁም ደቡብ አፍሪካ በዲሞክራሲያዊ ስርዓት የሚተዳደሩ ሲሆኑ ቻይናና ሩሲያ ደግሞ በአምባገነን መንግስታት የሚገዙ ሀገሮች ናቸው። አንድ የሚጋሩት ነገር ግን አለ። እርሱም አሁን ባለው በዩናይትድ ስቴትስ መሩ ዓለም አቀፍ ስርዓት ላይ ያላቸው ቅሬታና ለታዳጊ ሀገሮች የበለጠ አቅም የሚሰጥ ዓለም አቀፍ ስርዓት የመፍጠር ፍላጎታቸው ነው። ቡድኑን ለመቀላቀል ፍላጎት እንዳላቸው ያሳዩት ሀገሮች ብዛትም ይህንኑ የሚጠቁም ነው። ኢራን፣ ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶችና አርጀንቲናን ጨምሮ 40 የሚሆኑ ሀገሮች የብሪክስ አባል ለመሆን ይፈልጋሉ። የፊታችን ማክሰኞ ከሚከፈተው የመሪዎች ጉባኤ ዋና ዋና አጀንዳዎች ውስጥ አንዱ አዳዲስ አባላት የመቀበሉ ጉዳይ እንደሚሆን ይጠበቃል። አሁን ባሉት አባል ሀገሮች መካከል አባላት መጨመሩና መስፋፋቱ በሚኖረው ጠቀሜታ ላይ የአመለካከት ልዩነት አለ። ብሪክስ የሚለውን ስያሜ ከፈጠሩት መካከል አንዱ የሆኑት የቀድሞ የጎልድማን ሳክስ ኩባንያ ኢኮኖሚስት ጂም ኦኒልን ጨምሮ አንዳንድ ተንታኞች ብሪክስ ከ14 ዓመታት በፊት ማለት እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ.ም ከተመሰረተ ወዲህ ይህ ነው የሚባል ክንዋኔ አላሳየም ይላሉ። በደቡብ አፍሪካ ዩኒቨርሲቲ የዓለም አቀፋዊ ውይይት ተቋም አጥኚው ሚካ ቴኪሶ ኩባዬ ግን በዚህ አመለካከት አይስማሙም።
There are over 40 countries that have expressed an interest in joining BRICS. Clearly those
BRICSን ለመቀላቀል ፍላጎት እንዳላቸው ያስታውቁ ካርባ የሚበልጡ አገሮች አሉ። የብሪክስ አባል ለመሆን መፈለጋቸው በግልጽ የሚያሳየው ያዩት ጥቅም መኖሩን ነው። የተለያዩ ሀያላን ባሉበት ወቅታዊ ጂኦፖለቲካዊ ሁኔታ ታዳጊ አገሮች ያሏቸውን አማራጮች እየቃኙ ናቸው። ይህም የብሪክስ አባል ለመሆን የሚፈልጉ አገሮች ብዛት እንደ አዲስ እንዲጨምር አድርጎታል።
በጉዳዩ ላይ ባለፈው ሳምንት ሐሳባቸውን ያጋሩት የደቡብ አፍሪካ የዓለም አቀፍ ግንኙነቶችና ትብብር ሚኒስትር ናሬዲ ፓንደርም አሁን ባለው ጂኦፖለቲካዊ ሁናቴ ታዳጊ ሀገሮች ሌሎች አማራጮችን እያሰሱ መሆናቸውን አመልክተው ነበር። ስቲቨን ግረድስ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም አጥኚ ሲሆኑ ብሪክስን የሚቀላቀሉ ዲሞክራሲያዊ ያልሆኑ አገሮች ቁጥር እየጨመረ ከሄደ የቡድኑ ምዕራባውያን ጠል አቋም ይበልጡን እየከረረ ይሄዳል ብለዋል።
Certainly if BRICS expands and includes countries like Iran.
በርግጥም ብሪክስ ከተስፋፋ በዚያም ላይ ኢራንን የመሳሰሉ አገሮችን በአባልነት ከተቀላቀሉ በሚካሄዱት ውይይቶች ውስጥ የሚኖረው ምዕራባውያን ጥልቃና የተጠናከረ መሄዱ የማይቀር ነው።
አሁን ያሉት የብሪክስ አባል ሀገሮች ከዓለም ሕዝብ ቁጥር 40% ይይዛሉ። ከዓለም አጠቃላይ የሀገር ውስጥ ምርት መጠንም 1/4 ገደማውን እንደሚይዙ ነው የሚገመተው። አባል ሀገራቱ በዓለም ገበያ ገንዘቦች ካላቸው ጥንካሬ አኳያ ሲታይ ደግሞ በአሁኑ ጊዜ የብሪክስ አባል ሀገሮች በዓለም አቀፍ የኢኮኖሚ እንቅስቃሴ ከቡድን 7 አባል ሀገሮች የበለጠ ድርሻ አላቸው። ካሁን ቀደም ብሪክስ የጋራ ገንዘብ ይኑረው የሚለው ጉዳይ ተነስቶ የነበረ ቢሆንም በዚህ ጉባኤ ላይ ለውይይት እንደማይቀርብ የጉባኤው አዘጋጆች ገልጸዋል። ይሁን እንጂ የቡድኑ አዲሱ የልማት ባንክ በዶላር መገበያየትና ሌላም የፋይናንስ እንቅስቃሴዎች ማካሄድ እየቀነሰ እንዲሄድ ፍላጎት አለው። ተንታኙ ስቲቨን ግረድስ በዚህ ጉዳይ ላይ አስተያየታቸውን ሲሰጡ
The other issue that's going to be talked about is the currency that
ሌላው የሚነሳው ደግሞ ሀገሮች የሚናገዱበት ገንዘብ ጉዳይ ነው። በዩናይትድ ስቴትስ ዶላር ከመንገበያይ በይበልጥ በራሳችን ገንዘብ እንገበያይ የሚል ውይይት ይኖራል።
በመጪው ሳምንት ከማክሰኞ እስከ ሐሙስ በሚካሄደው አመታዊው የመሪዎች ጉባኤ ላይ ያስተናጋጃ የደቡብ አፍሪካ ፕሬዝዳንት ሴሪል ራማፎሳ፣ የቻይናው ሺ ጂንፒንግ፣ የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ እንዲሁም የብራዚል ፕሬዝዳንት ሉዊስ ኢናሲዮ ሉላ ዲ ሳልቫ እንደሚገኙ አረጋግጠዋል። ሩሲያ ደግሞ የውጭ ጉዳይ ሚኒስትሯን ሰርጌይ ላቭሮቭን ትልካለች። ፕሬዝዳንቷ ቭላዲሚር ፑቲን ግን በዓለም አቀፍ የወንጀል ፍርድ ቤት በዩክሬን በተፈጸሙ የጦር ወንጀሎች እንዲያዙ የእስር ማዘዣ የወጣባቸው በመሆናቸው በጉባኤው ላይ በርቀት ሆነው ነው የሚሳተፉት። ደቡብ አፍሪካ ፍርድ ቤቱ የተቋቋመበት ድንጋጌ ፈራሚ ሀገር እንደመሆኗ ፑቲን አገሯን ቢረግጡ የማሰር ግዴታ ስላለባት አለመገኘታቸው ከሚመጣባት የዲፕሎማሲ ጣጣ እንድታመልጥ ረድቷታል። በሌላ በኩል ደግሞ የደቡብ አፍሪካው ፕሬዚደንት የሀገራቸው ግንባር ቀደም የንግድ አጋር የሆነችው የቻይና ፕሬዚደንት ሺን ከብሪክስ ጉባኤ ውጪ የሁለትዮሽ ኦፊሴላዊ መስተንግዶ ያዘጋጁላቸው መሆኑ ታውቋል።
ያደመጣችሁ ያላችሁት ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ35 ደቂቃ ነው። እዚህ እኛ ባለንበት ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ35 ደቂቃ። የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ቀጣዩ ምዕራፍ ዝግጅታችን ስንሻገር የመጀመሪያው ዘገባ ወደ ምዕራብ ወለጋ ይወስደናል። በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ ውስጥ ተጠልለው የሚገኙ ተፈናቃዮች ለወራት እርዳታ ለማግኘታቸውን በመግለጽ እያማደሩ ነው። ለተፈናቃዮቹ የሚላከው እርዳታ በተሽከርካሪ ጥረትና በጸጥታ ችግር ምክንያት እንደሚዘገይ የምዕራብ ወለጋ ዞን ቡሳ ጎንፋ ጽህፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ ለቪኦኤ ተናግረዋል። የተፈናቃዮቹ መንዲ የተጠለሉት ቤንሻንጉል ጉሙዝ ክልል ሴዳል ወረዳ ውስጥ ደርሶ ከነበረው የጸጥታ ደህንነት እጦት ሸሽተው እንደሆነ ተነግረዋል። ፀሐይ ዳምጠው ዝርዝር አላት።
ከቤንሻንጉል ጉሙዝ ክልል ሴዳል ወረዳ ለሁለተኛ ጊዜ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መንዲ ከተማ የሚገኙና ስማቸው በይፋ እንዳይጠቀስ የጠየቁ አንድ ተፈናቃይ ለወራት የምግብ እርዳታ ባለማግኘታቸው በእጅጉ እንደተቸገሩ ለአሜሪካ ድምጽ ገልጸዋል።
እርዳታው ከተቋረጠ አንድ ዓመት አልፎታል። አልፎ አልፎ የሚመጣውም ለማን እንደሚሰጥ አናውቅም። በሺዎች የምንቆጠር ተፈናቃዮች ተርበናል። ይሰጣቸዋል የተባልነውን 15 ኪሎ ግራም እህል እንኳን አላገኘንም። ሰሚ አጥተናል።
ለመጀመሪያ ጊዜ በ2011 ዓ.ም ምረት ሲፈናቀሉ ከአንድ ዓመት በላይ በመንዲ እንደቆዩ ያስታወሱት እኚሁ ተፈናቃይ ከአንድ ዓመት በኋላ አካባቢው ተረጋግቷል ተብለው ቢመለሱም በመንግስት የጸጥታ ኃይሎችና በስፍራው በሚንቀሳቀሱ ታጣቂዎች መካከል ግጭቱ በመቀጠሉ ከጥቂት ወራት በኋላ ዳግም እንደተፈናቀሉ ተናግረዋል። በመንዲ ከተማና በአካባቢው ወረዳዎች ተበታትነው የሚገኙ ተፈናቃዮች ጉዳይ ኮሚቴ አስተባባሪ እንደሆኑ ጠቅሰው ስማቸው እንዳይገለጽ የጠየቁ ሌላ ተፈናቃይ ችግራቸው እየከፋ መምጣቱን ይናገራሉ። የቀያቸው ሰላም ተመልሶና ሁኔታው ተረጋግቶ ለመመለስ አጥብቀው እንደሚሹም ገልጸዋል።
ብዙ እናቶች በሰው በረንዳ ላይ ወድቀው ነው ያሉት። ገሚሶቹ በሰው ቤት ሰራተኝነት ተቀጥረዋል። ቤተሰቦቻቸው ተበታትነዋል። ልጆቻቸው ትምህርት ካቋረጡ 3 ዓመት አለፋቸው። በመንግስት ትኩረት ተነፍጎናል። እንደ ሌላው አካባቢ መጠለያ ሳይሰጠን ለዓመታት እየተንገላታ ነው። በ3 ወር አንዴ እርዳታ እየተባለ የሚሰጠውም ለአንድ አባወራ 15 ኪሎ ግራም ስንዴ ነው። እስከ መቼ በዚህ ሁኔታ እንቀጥላለን? መንግስት በአካባቢው ሰላምን አስፍኖ ወደ ቀያችን ቢመልሰን ደስታችን ነው።
ሌላው ተፈናቃይም ለወራት ድጋፍ እንዳላገኙ አመልክተዋል።
እርዳታ መጥቷል እንባላለን እንጂ ምንም እየተሰጠን አይደለም። ቡሳ ጎኖፋ ወረዳን ስንጠይቅ ለእናንተ አይደለም ለሚሊሻ ነው ይሉናል። አሁን ለልጆቻችን የምንሰጠው ነገር የለንም። ሊታሰብ ከሚችለው በላይ በከፋ ችግር ውስጥ ነን።
የምዕራብ ወለጋ ዞን ቡሳ ጎኖፋ ወረዳ ጽፈት ቤት ኃላፊ ወይዘሮ ነጻነት አለማየሁ አልፎ አልፎ በተለያዩ ችግሮች ምክንያት ሰብአዊ ድጋፍ ለተወሰነ ጊዜ እንደሚዘገይ አስረድተዋል።
እነዚህ ሰዎች ከ2011 ዓ.ም ጀምሮ በቤንሻንጉል ጉምዝና በኦሮሚያ ክልል አዋሳኝ ላይ ተፈጥሮ በነበረው ግጭት ምክንያት ከካማሼ ዞን የተፈናቀሉ ናቸው። በዞኑ በጸጥታው ችግር በርካታ ዜጎች ተፈናቅለዋል። ወደ ምዕራብ ወለጋ መንዲ ከተማ ከመጡ ወዲህ መንግስትና መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታ እየሰጧቸው ይገኛሉ። በቂ ነው ማለት ግን አይቻልም። አልፎ አልፎ የጸጥታው ችግር እርዳታውን ለማጓጓዝ አስቸጋሪ ሲያደርገው በወቅቱ ሳይደርስ ይዘገያል እንጂ በተቻለ መጠን እየረዳናቸው ነው።
ኃላፊዋ አክሎም ተፈናቃዮቹን መልሰው ለማቋቋም እቅድ እንደተያዘ ለአሜሪካ ድምጽ ተናግረዋል።
በዚህ ዓመት ከካማሼ ዞን የተፈናቀሉትን ወደ 3204 ተፈናቃዮችን እንዲሁም ከተለያዩ ወረዳዎች ተፈናቅለው በከተማዋና በአካባቢው ያሉትን 4000 የሚደርሱ አባወራዎችን መልሰን ለማቋቋም ከክልሉ መንግስት ጋር እቅድ ይዘናል። የጸጥታው ችግር እንደተረጋጋ ወደ ቀያቸው እንመልሳቸዋለን። የብዙ ተፈናቃዮችም ፍላጎት ይሄው ነው።
ሁሉም ባለድርሻ አካላት ከተለያዩ ወረዳዎች ተፈናቅለው በምዕራብ ወለጋ ዞን ለሚገኙ በሺዎች ለሚቆጠሩ ዜጎች የበኩላቸውን እርዳታ ለማድረስ እንዲረባረቡ ኃላፊዋ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ በቅርቡ ባወጣው ሪፖርት እንደ አውሮፓውያኑ አቆጣጠር በ2023 በምዕራብ ኦሮሚያ የጸጥታው ችግር ቢሻሻልም የሰብአዊ እርዳታ ተደራሽነትና የግብዓት እጦት እያጋጠመ በመሆኑ በተለይም በአራቱ የወለጋ ዞኖች በምስራቅ ምዕራብ ቀለምና ሆሮ ጉድሩ ወለጋ ዞኖች የሰብአዊ እርዳታ ምላሾችን መጠን ከፍ ለማድረግ መሰራት እንዳለበት አመልክተዋል። የኦሮሚያ ክልል እንደ አውሮፓውያኑ አቆጣጠር በ2023 መጨረሻ የአራቱ ዞኖች የጸጥታ ችግር ተሻሽሎ ከቀጠለ ወደ 450,000 የሚደርሱ ተፈናቃይ ዜጎችን ወደ ቀያቸው እንዲመለሱ ለማድረግ እቅድ እንደያዘም የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ በሪፖርቱ አክሎ አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ እየተላለፈ የሚገኘውን የአርብ ምሽት ዝግጅታችንን ነው። ወደ ቀጣዩ ዘገባ ስንሻገር የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ለመስጠት በአማራ ክልል በሚገኙ ዩኒቨርሲቲዎች የተመደቡት ሁሉንም መምህራን ወደ የአካባቢያቸው እንደመለሰ ትምህርት ሚኒስቴር አስታውቋል። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በአማራ ክልል የተመደቡትንና ከክልሉ ወደ ሌሎች ክልሎች የተመደቡት በድምሩ ከ9000 በላይ ፈታኝ መምህራንና የፈተና አስፈጻሚዎች ሁሉም ወደ የአካባቢያቸው እንደተመለሱ ተናግረዋል። ፈታኝ መምህራንና የፈተና አስፈጻሚዎችን በቻርተር አውሮፕላንና በመኪና ማስወጣት እንደተቻለ ዋና ዳይሬክተሩ አክለዋል። የአሜሪካ ድምፅ ያነጋገራቸው ፈታኝ መምህራንም ከአማራ ክልል በሰላም እንደወጡና ከቤተሰቦቻቸው ጋር እንደተቀላቀሉ ተናግረዋል። የጅማ ዩኒቨርሲቲ እንዲሁ በአማራ ክልል ተመድበው የነበሩ መምህራኑ ሁሉም በሰላም እንደተመለሱ ለአሜሪካ ድምፅ አስታውቀዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል።
የዘንድሮውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመስጠት በአማራ ክልል ወደሚገኙ ዩኒቨርሲቲዎች የተመደቡ መምህራን በክልሉ በተስፋፋው ግጭት ምክንያት ወደ መጡበት መመለስ ባለመቻላቸው ለችግር ተጋልጠው እንደነበር የአሜሪካ ድምፅ ቀደም ሲል መዘገቡ ይታወሳል። በወቅቱ ካሰማናቸው የድረሱልን ድምፆች አንዱ እንዲህ የሚል ነበር።
ያው መከላከያ ኃይሎች ያው ኮቸሮንጎን ከነሱ ለምንን እየበላን እስከዛሬ ቆይተናል። በጣም በአስቸጋሪ ሁኔታ ውስጥ ነው ያለ ነው። የሚጠይቀን አካል የለም። እሱ መንግስት ጣልቃ ገብቶ እኛን ከዚህ ሁኔታ እንዲያስወጣን ነው። እኛ አሁን ከዚህ በኋላ ከአቅማችን በላይ ነው የሆነው።
ይህን የተማጽኖ ጥሪ ያሰሙት በጊዜው ስማቸው እንዳይጠቀስ የጠየቁ በጎንደር ዩኒቨርሲቲ ተመድበው የነበሩ የቦንጋ ዩኒቨርሲቲ መምህር አቶ ግዛቸው አባተ ናቸው። በተመደቡበት ዩኒቨርሲቲ የተለያዩ ችግሮችን ካሳለፉ በኋላ የትምህርት ሚኒስቴር ባመቻቸው የትራንስፖርት አገልግሎት አሁን እርሳቸውና ባልደረቦቻቸው በሰላም እንደተመለሱ ገልጸውልናል።
በሰላም መጥተን ወደ ቤተሰብ ተገላግለናል። እናንተንም በጣም ነው የማመሰግነው። ያው ሰምቻለሁ፣ የእኛ ድምፅ ስታስተላልፉ ዘገባውን ሰምቻለሁ። ያኔ የነበረው ረሃቡ የቶክስ ድምፁ ጋር እዚህ ያለው ንጹህ አየር እኔ ሳስተያይ በታይሆን አንዳንድ ግራ የት ነው ያለሁት የሚል የሆነ አለ አይደለ? የተደባለቀ ስሜት ያ ነው የሚሰማኝ። ምክንያቱም እዚህ ያለው ሰላም እዛ መጥፋቱ የነበረው ነገር ጋር እዚህ ያለው ነገር ሳወዳድር የሆነ ግራ ነው የምገባኝ። ብቻ እኔ ቃላት ነው የሚያጥረኝ።
በአማራ ክልል እንጅባራ ዩኒቨርሲቲ ተመድበው እንደነበር የነገሩን የአምቦ ዩኒቨርሲቲ መምህሩ አቶ ታረቀኝ ዘሪሁንም ከሶስት ሳምንታት በኋላ እርሳቸውን ጨምሮ 270 ፈታኝ መምህራን በባህር ዳር አየር ማረፊያ በኩል እንደወጡ ነግረውናል።
ከተማው ሲረበሽ ነበር፣ መንገዱ ሁሉ ሲረበሽ ነበር፣ ተኩስ ሁሉ ሲለዋወጡ ነበር። እና ያው ኮንዲሽኑ ያሰራ ነበር። አንተ እዛ የምታየው ጠመንጃ በጠመንጃ ነው በቃ ካለ እና ያሰራል። ሴፍ አልነበረም። ባይዞ በማናውቀው ነገር ይዘን ውስጥ ተኩስ ውስጥ ሁሉ ገብተናል። እና እግዚአብሔር ይመስገን ግን አሁን ሰላም ነን እና በሰላም ወደ ሀገራችን ተመልሰናል። ያው የሞተ ሰው ብኖርም ከጎንደር ዩኒቨርሲቲ ስሙ ወንድማችን ነው፣ ግን ብቻ ሆኖ የቀረ ነው በሰላም መመለሳችን እኔ ደስ ይለኛል።
ከዚህ ቀደም ከደብረ ማርቆስ ዩኒቨርሲቲ በስልክ አስተያየት የሰጡን የዲላ ዩኒቨርሲቲው መምህር ዶክተር ዳመነ ማጣናም በዩኒቨርሲቲው ተመድበው የነበሩ ከ500 በላይ መምህራን ሁሉም በመኪና እንደተመለሱ ተናግረዋል።
ከማርቆስ ወደ አዲስ አበባ በመኪና ደረሰ።
መንገዱ እንዴት ነበር ዶክተር?
መንገዱ ያው ብዙም ችግር አልነበረም። አልፎ አልፎ በፊት ዝግ የነበረው ድንጋዮቹ ምናምን ነበሩ። ከዛ ውጭ ብዙም ችግር አልነበረም። ያው የእኛ ትብብር ደብዳቤም ስላለ እሱን ደብዳቤ እያዩ የእኛን መኪና ብቻ ነው የሚያልፈው። ሌላ ብዙም እንትን አልነበረም። የእኛን ትብብር ደብዳቤ ስላለ ብዙም ችግር አልነበረም።
ስንት ትሆናላችሁ ዶክተር አንድ ላይ የመጣችሁት?
ሶስት ጊዜ ነው ተከፋፍለን ለወጣ ነው። አንድ ላይ አይደለም። ወደ 9 መኪና 65 ሰው ነው የወጣው። ብዙ ሰው ነው የወጣው።
ቀደም ሲል ከጅማ ዩኒቨርሲቲ 53 መምህራን በአማራ ክልል ተመድበው እንደነበር ያወሱት የዩኒቨርሲቲው ፕሬዚደንት ዶክተር ጀማል አባፊታ በበኩላቸው ሁሉም መምህራን በደህና እንደተመለሱ በላኩልን መረጃ አስታውቀዋል። በጉዳዩ ላይ በአሜሪካ ድምፅ የተጠየቁት የትምህርት ምዘናና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ ከሌሎች አካባቢዎች ወደ አማራ ክልል የተመደቡና ከዚያው ክልል ወደ ሌሎች ክልሎች የተመደቡ ከ9000 በላይ ፈታኝ መምህራንና የፈተና አስፈጻሚዎች ሁሉም ወደ የመጡባቸው አካባቢዎች እንደተመለሱ ገልጸዋል።
በዚህ ሰዓት ላይ ሁሉም ወደ የመጣበት ባስገብተን ሁለቱንም የሰራ ነው። ባይዘም ከተለያዩ ክልሎች ወደ አማራ ክልል የሄዱ አሉ። እነሱ ወደ 5500 አካባቢ ናቸው።
እሺ።
አማራ ክልል ደግሞ ወደ ተለያዩ ክልሎች ይሄዱ አሉ።
እነሱስ ቁጥራቸው ስንት ይሆናል ዶክተር?
3800 ምናምን ናቸው። ሙሉ ቻርተር አውሮፕላን እየያዝን ነው ያመጣናቸው። 100% አውጥተን ወደ የቤታቸውም ገብተዋል።
በተለያዩ ምክንያቶች በአውሮፕላን መመለስ ላልቻሉት ደግሞ ከጸጥታ አካላት ጋር በመተባበር በመኪና እንዲወጡ እንደተደረገ ዶክተር እሸቱ ጠቅሷል። ፈታኝ መምህራኑና የፈተና አስፈጻሚዎቹ በክልሉ በቆዩባቸው ጊዜያት ያጋጠማቸውን የምግብ እጥረት ለመቅረፍ የትምህርት ሚኒስቴር ጥረት ሲያደርግ እንደነበርም አውስቷል።
ከተማው ላይ ሲሪየስ የሆነ የጸጥታ ችግር ሲፈጠር ምግብ ሆቴሎች ውስጥ ለሆቴሉ ምግብ የሚሰሩ ሰዎች ከውጭ ስለማይመጡ ይቸገሩ ነበር እና ያንን በሚነግሩን ሰዓት ላይ ዩኒቨርሲቲዎች ያላቸውን ማሽን እና ውስን ሰው ተጠቅሞ የተወሰነ ዳቦ ነገር ሻይ፣ እንደዚህም የቻሉትን ያህል እንዲያቀርቡ አድርገናል። በጣምም የተቸገርን አንድ ቦታ ይገን ያንንም ለማድረግ ትንሽ መሀል ላይ የጸጥታውን አክቲቭ የሆነ ኮንፍሊክት ስለነበር ከመከላከያ ጋር ተደናግረን የመከላከያ ሬሽን እንዲደርሳቸው ነው ያደረግነው።
ፈታኝ መምህራኑ እዚያው በቆዩባቸው ሳምንታት ለከፍተኛ ወጪ እንደተዳረጉ ጠቅሰው፣ ሆኖም የሚመለከታቸው አካላት የማካካሻ አበል እየከፈሏቸው አለመሆኑ ቅር እንዳሰኛቸው አልሸሸጉም። ዶክተር እሸቱ ከበደ በበኩላቸው አብዛኞቹ ዩኒቨርሲቲዎች የፈታኞቹን ወጪ ያገናዘበ የውሎ አበል ክፍያ ሲፈጽሙ እስካሁን ድረስ ያልከፈሏቸው ደግሞ በቅርቡ ክፍያ እንደሚፈጽሙ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በካርቱም የተፈጠረውን ግጭት የሸሸው ሱዳናዊው ሰዓሊ ከሰሞኑ በኢትዮጵያ መዲና አዲስ አበባ በሀገር ውስጥ ያለው ግጭት ውጤቶችን የሚያንጸባርቁ የስዕል ስራዎቹን ለእይታ አቅርቧል። የኤፍፒን ዘገባ እንደሚከተለው አቀናብረነዋል። በሱዳን አራተኛ ወሩን ያስቆጠረውና ከቁጥጥር ውጭ የሆነው ግጭት የጅምላ መፈናቀል ምክንያት ሆኗል። ሚሊዮኖችን ለረሃብ እንዳይዳርግ ሰብአዊ ተቋማትም በማስጠንቀቅ ላይ ይገኛሉ። ነፍሱን ለማዳን ወደ አዲስ አበባ ያቀናው ሰዓሊ አብድራማን አብደላ በሀገሩ የሰፈነውን ከባድ መንፈስ በስዕል ስራዎቹ ለመግለጽ መርጠዋል።
ወደዚህ ከመጣሁ አንድ ወር ሆኖኛል። እነዚህን የስዕል ስራዎች የሰራሁበት ምክንያት በአገሬ እየተከናወነ ያለውን ጦርነትና የደረሰብን ጉዳት በተመለከተ ልገልጸው የምፈልገው ከፍተኛ ስሜት በመኖሩ ነው። አሁን ላይ ጊዜው አለኝ። አሁን ላይ ሙሉ ሰዓት የማሳልፈው ጥቁር እምባ ስል የሰየምኳቸውን የቅብ ስራዎችን በማሰናዳት ነው። በሱዳን ያለውን ጽልመት በተመለከተ ያለኝን ስሜትም ይወክላል።
አብድራማን አብደላ ስራዎቹ በሱዳን እየሆነ ያለውን ለመግለጽ ጦርነት በሰዎች ህይወት፣ ባህልና ታሪክ ላይ ስለሚያስከትለው ውድመት ለዓለም ለማስረዳት እንዳለሙ ይናገራል።
የጥበብ ስራዎቹን ለሚመለከት በሰዎች አእምሮ ምስል አካል አወቃቀር አንጻር ምን እየተከናወነ እንደሆነ ያሳያሉ። አንዳንዶቹ ምስሎች ቅርጻቸው የዛነፈ ነው። በጦርነቱ ወቅት የተፈጠረውን የከተማዎችን ማዛባት፣ የሰው ልጆችን ገጽና ፊት ማዛነፍ ያሳያል። ተመልካቾች ከነዚህ ስራዎች በህዝቦች ላይ ስለደረሱ ጉዳቶች ምስላዊና ስነ ልቦናዊ መልእክቶችን ያገኛሉ።
ሱዳናውያን የኪነ ጥበብ ባለሙያዎችን መደገፍ በአሁኑ ጊዜ በእጅጉ አስፈላጊ ሆኗል። የዚህ ምክንያቱ ደግሞ ኪነ ጥበብ በሀገሪቱ ውስጥ ዳግም ውልደት እያገኘች በመሆኑ ነው። ኢትዮጵያ ሰዓሊያንና ቀራጮች ማህበር ፕሬዚደንት አክሊሉ መንግስቱ ስለ አብዱራማን ስራዎች ይህንን ብለዋል።
ሀገር ውስጥ የሚሰማውን የሚመስለውን ነገር በሙሉ ባለ በቀላል በሆነ ስነዘይ አንጸባርቋቸው በሙሉ የምታያቸው ስራዎች ከሀዘን ጋር፣ ከፍራስትሬሽን ጋር፣ ከዲፕሬሽን ጋር የተያዙ ስራዎች ናቸው። በአሁኑ ሰ እኔ የማያቸው አዘን አርቲስት ማለት ቀርቷል። ቀለሞቹ ለንደለ የቀዘቀዙ ቀለሞች ናቸው የምታያበት። እንዲ ብራይት የሆነ ቀለም እንዲ ፋካ ያለ ነገር አታይበት።
የሱዳን ውስጥ ግጭት በሚያዝያ ወር ከተቀሰቀሰ በኋላ ሀገሪቱ ወደ አስከፊ ሰብአዊ ቀውስ ውስጥ ገብታለች። የተባበሩት መንግስታት በሀገሪቱ የዘፈቀደ ግድያና የጾታ ጥቃት እንዳይንሰራፋ ስጋቱን ገልጸዋል። የ20 ዓለም አቀፍ ድርጅት ኃላፊዎች ከሰሞኑ ባደረጉት የጋራ ጥሪ ከ6 ሚሊዮን በላይ የሀገሪቱ ህዝብ በረሃብ ቋፍ ላይ እንደሚገኝም አስጠንቅቀዋል። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ከአሜሪካ ድምፅ ጋር ስላላችሁ በእጅጉ ደስ ብሎናል። እንግዲህ ለምሽቱ ከያዝንላችሁ ዝግጅቶች መካከል እንደ መጨረሻ የምናደርገው የኢትዮጵያ አትሌቲክስ ቡድንን ለ19ኛው ዓለም አትሌቲክስ ሻምፒዮና አስፈላጊውን ቅድመ ዝግጅት አጠናቆ ሐሙስ ቡዳፔስት ገብቷል። መጪው መርሃ ግብር የመክፈቻ ስነስርዓትን ጨምሮ የተለያዩ ውድድሮች እንደሚስተናገዱበትም ይጠበቃል። በነገው ዕለት የኢትዮጵያ አትሌቲክስ ቡድን በሴቶች 10,000 ሜትር ውድድር፣ በወንዶችና በሴቶች ደግሞ 1500 ሜትር፣ በወንዶች 3000 ሜትር መሰናክል የማጣሪያ ውድድሮችን ያደርጋል ተብሎም ይጠበቃል። ኤቢሳ ነገሰ ከቡዳፔስት አትሌቶች የኢትዮጵያ ቡድን መሪና አሰልጣኞችን አነጋግረው ቀጣዩን ዘገባ ልኮልናል።
19ኛው የዓለም አትሌቲክስ ሻምፒዮና በሃንጋሪ ቡዳፔስት ነገ ይጀመራል። ለዚህ ደግሞ ለመሳተፍ የኢትዮጵያ አትሌቲክስ ቡድን በቡዳፔስት ይገኛል። ነገ ፍጻሜያቸውን ከሚያገኙት ውድድሮች ውስጥ 10,000 ሜትር አንዱ ነው፣ በሴቶች ውድድር ማለት ነው። በዛ ላይ 1500 ሜትር በሴቶች በወንዶች ማጣሪያ፣ እንደዚሁም በ3000 መሰናክል በወንዶች ማጣሪያ ይካሄዳል። አሰልጣኞችን እንደዚሁም አትሌቶችን ስለ ውድድሩ አነጋግረናል። ተከታተሉ።
እኔ አትሌት ገዛኸኝ አወራ እባላለሁ። በኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ፕሬዚዳንትና የቴክኒክ ሰብሳቢ ነኝ።
እንደሚታወቀው አትሌት ገዛኸኝ አበራ ዛሬ ቡዳፔስት ተገናኝተናል። የተገናኘንበትም ደግሞ የዓለም ሻምፒዮና አትሌት ሻምፒዮና ይካሄዳል እና በዚህ ላይ አትሌቶችን ቡድን መርተን እዚህ ያለሁ እና እስቲ ስለ አጠቃላይ ዝግጅቱ እንዴት ነበረ፣ እዚህ ስደርሱ ድረስ ያለውን ሁኔታ እና ምንስ ይጠበቃል?
አመሰግናለሁ ኤቦ። እንግዲህ አሁን ኦሎሞስት ከሁለት ቀን በፊት ዛሬን ጨምሮ ሶስተኛ ቀን አድርገናል። እኔና ረዳት ኮሚሽነር ደራርቱ ቱሉ ለኮንግረሱ ስብሰባ ወደዚሁ ወደ ሃንጋሪ መጥተናል። ነገር ግን በዛሬው ዕለት የመጀመሪያው ቲማችን ወደ ቡዳፔስት የገባበት ሁኔታዎች አሉ። ይሄ ሆነበት እንግዲህ እና ዝግጅቶቻችን በጣም ጥሩ ነበሩ። ከሁለት ወር በፊት አትሌቶቻችን በሚኒማ ሰለክት ካደረግን በኋላ ከአንድ ወር ተኩል ያላነሰ ወደ ሆቴል አስገብተን ዝግጅት አድርገናል። አሰልጣኞቻችን በደንብ አድርገው የራሳቸውን ስኬጁልና የአትሌቶቹን ፕሮግራም ትሬኒንግ ፕሮግራም አስገብተው እሱን ኢቫሌት አድርገን ወደ ስራ ገባን። አንድ ወር ከሁለት ሳምንት ባላነሰ ትሬኒንግ ሰርተናል። አትሌቶቻችን በጣም ጥሩ ዝግጅት አድርጓል። በጤና ሁኔታ በጣም ጥሩ ነው ያሉት። እንግዲህ ከምንሳተፈው በ800 እስከ ማራቶን ኢቨንት ነው ተሳትፎ የምናደርገው። ይሄን ቡድን በበላይነት በቡድን መሪነት መርቼ ወደዚህ የመጣሁት እኔ ነኝ። የመጀመሪያው ፌዝ ማለትም 10,000 እና 1,500 ጨምሮ አትሌቶች ወደዚህ መጥተዋል። ያለው ነገር ይህን ይመስላል ባጭሩ።
አመሰግናለሁ። እንግዲህ ያው እንደምታውቁት ሀገራችን ኢትዮጵያ በዚህ ውድድር ላይ ትልቅ ታሪክ ያላት ሀገር ናት እና ለዚህ ውድድር ቅድመ ዝግጅት ስናደርግ ቆይተናል ለ10 እና ለ11 ወራት ያህል። ለዛው እንግዲህ በመጀመሪያ ለዚህ አልምን አዘጋጅተ እቅዳውት ነበር ስንዘጋጅ የነበረው። በዛው መሰረት እቅዶቻችን አንደኛ አትሌቶችን ማብቃት ነው፣ ሁለተኛ ለአትሌቶቹ በሰሩ ስልጠና መሰረት ለዚህ ለዓለም ሻምፒዮና ሊያስገባቸው ሊያሳትፋቸው የሚችል ሚኒማም ማስመዝገብ ነበር። ይሄንንም አስመዝግበን ያው አትሌቶቻችን በ10,000 እንደምታውቀው ዘንድሮ ፈጣን ሰዓት ነው ያስመዘገበው ዓለም እና ስለዚህ በዛው መሰረት ተዘጋጅተን አሁን እንግዲህ ያው በዚህ ውድድር ላይ ለመሳተፍ በዋዜማ ላይ እንገኛለን። ለዚህ ውድድር ደግሞ ቀደም ሲል እነ ሙሩጽ ተር፣ ቀነሳ በቀለ፣ ኃይሌ ገብረስላሴ እና ኢብራሂም ጀላል ያስመዘገቡትን ታሪክ ለማስመዝገብ ተዘጋጅተናል።
እንግዲህ ዝግጅቱ ያው አትሌቶቹ ከአመት እስከ አመት ያው ሁልጊዜ ዝግጅት ላይ ናቸው እንደምታወቀው። አሁን ግን ፌዴሬሽናችን ያው እነዚህ ሚኒማ ያመጡትን አትሌቶች ሰብስቦ ለአንድ ወር ከ15 ቀን ሆቴል አስገብቶ ይህ ዝግጅት እኔን በስልጠናውን እንዲያስተባብር አድርጎ ነው የመረጠኝ። ስለዚህ ስልጠናውን እንግዲህ አሰልጣኞች ጋር እቅዳቸው ሰጥቶን እያየው በጋራ ተሰርቷል። ጥሩ ስራ ነው የተሰራ ብዬ ነው ካለኝ ልምድ አኳያ። አትሌቶቻችን በዚች ሆቴል ባለን ጊዜ ውስጥ ዞር ሳያቸው በጣም ጥሩ ዝግጅት ነው ያደረጉት። ጥሩ ነገርም ይገኛል፣ ጥሩ ውጤት ይገኛል ብዬ አስባለሁ።
ስሜ ጉዳዩ ታየ ይባላለሁ። የሚሳተፍበት ፊልድ 10,000 ነው። 5,000 ነው ተፈጣሪ ጋር 10,000 ነገ ይካሄዳል። ውድድሩ ዝግጅቱ ጥሩ ነበር። የአየሩ ሁኔታ ዩኒቨርሲቲ ውስጥ ትንሽ ይሞቃል። ኢትዮጵያ ግን አየር ትንሽ ቀዝቃዛ ፍራንስ ስለሆነ እዛ ዝግጅቱ ላይ በደንብ እየተዘጋጀን ነበረ። ፈጣሪ ደግሞ የሰራን ስራ አስተናግደን እንጠብቃለን።
ጥሩ ዝግጅት አድርገናል። ያው እዛው ኢትዮጵያ የጀመርነው ቆይተዋል። ዝግጅታችን ጥሩ ነው። ያው አየሩ ትንሽ ይከብዳል ተብሎ ነበር። እስካሁን ባየነው በጣም ምቹ ነው እና ተስማሚ አየር ነው ያለው። ምናልባት የቀኖቹ መቀያየር ሌላ ካላመጣ በስተቀር እስካሁን ያለው አሪፍ ነው። ያው እዚህ ከገባን በኋላ ትሬኒንጋችን ቀጥለናል። ውድድራችን እስከሚደርስ የተወሰኑ ትሬኒንጎች ያው ሰውነታችን ማቆየት ስላለብን በትሬኒንግ ትናንሽ ትሬኒንጎች እየሰራን ነው እና ጥሩ ዝግጅት አድርገናል። ጥሩ ውጤት ይመጣል ብዬ ተስፋ አደርጋለሁ።
አመሰግናለሁ። መጀመሪያ ዓለም ሻምፒዮን አሪፍ ዝግጅት አድርገን የመጣ ነው። እስካሁን አሁን ሃንጋሪ ነው ያለ ነው በትሬኒንግ ላይ እያደረግን፣ ውድድራችን ከነገ ወዲያ ነው። በጣም አሪፍ ተዘጋጅተናል። አሪፍ እንሮጣለን ብለን አሪፍ ይሮጣለሁ ብዬ አስባለሁ።
እንደሚታወቀው በዓለም ላይ በአሁኑ ሰዓት የኢትዮጵያ አትሌቶች ጥሩ ውጤት አላቸው። በተለይ አንተ ደግሞ ዘንድሮ ጥሩ ሰዓቶች ሮጠሃል እና ምን እንጠብቅ?
ያው ውድድሩ እዛ ነው የሚታየው። ያው እንግዲህ ሰርቻለሁ፣ ሁሉም የሚቻለኝ ተዘጋጅቻለሁ። ያው የሚቀረው ደግሞ እዛ ውድድር ነው። የሚቻለኝ ሁሉ አድርጋለሁ፣ ከዛ የሚቀረው እዛ ነው የሚታየው ማለት ነው።
አድማጮቻችን እንዲሁም ተመልካቾቻችን ከሳምንቱ ሙሉ እንግዲህ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚቀርበው የአሜሪካ ድምፅ ዝግጅት የዛሬ ምሽት ክንውኖች በዚህ ተጠናቀዋል። ዝግጅቶቻችን ላይ ማናቸውንም አስተያየቶች መተው ብትፈልጉ አት ቪኦኤ አማሪክ የተሰኘ የፌስቡክ ገጽ አለን። እንዲሁም ደግሞ የጽሁፍና የድምፅ መልእክት ለመተው ደግሞ 202-205-9942 በሚሰኘው የዋትሳፕ መስመራችን ላይም ልታደርሱን ትችላላችሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማሪያ ደግሞ በቅንብሩ አብረን ቆይተዋል። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ። ላለው በባልደረቦች ስም መልካም ሳምንት።